ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 9 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ሰብአዊ መብቶች ኮሚሽን የሽብር ወንጀል ተከሳሾችን የሰብአዊ መብቶች ጥሰት አቤቱታ መርምሮ እንዲያቀርብ ፍርድ ቤት አዘዘ።
የሰብአዊ መብት ጥሰትን በተመለከተ በተለይ በነ ዶክተር መሰረት ላይ የተደረገው የሰብአዊ መብት ጥሰት የሰብአዊ መብት ኮሚሽን ወስዶታል፣ ደርሶታል፣ ሆኖም ግን ውጤቱ አልመጣልንም የሚል ነበር በነ ዶክተር መሰረት የቀረበው። በሰብአዊ መብት ኮሚሽን በኩል የቀረበው ምንድን ነው? ተከሳሾች ፖሊስ ባለበት ሳይሆን ብቻቸው እንደሚያነጋግራቸው፣ ይህም አይሆን ከሆነ ግን መተው የፍርድ ቤቱን ትእዛዝ መጠየቅ እንደሚችሉ ፍርድ ቤቱ ጥብቅ ትእዛዝ ሰጥቶ
ከተከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝን ነው ቀደም ብለን የሰማናቸው። በሌሎች ዘገባዎች ደግሞ በኡሙሩ ወረዳ 5 አርሶ አደሮች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ገልጸዋል። ሶማሊያውያን ስደተኞችን ለመርዳት ገንዘብ እንዳጠረው ዓለም አቀፉ የስደተኞች ተቋምም ገለጸ የሚሉና ሌሎች ዘገባዎችም በምሽቱ ቅንብራችን ውስጥ ተካተዋል። እንደምናምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። ቀዳሚው መሰናዷችን የዓለም ዜና ነው። አሉላ ከበደ ያቀርብልናል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በሚሊሻዎች የሚፈጸም ወንጀል እንደቀጠለ ነው ሲሉ የሱዳኑ አምባሳደር ተናገሩ። ግሪክ ከሰጠመችው ጀልባ ጋር በተያያዘ 9 ሰዎችን በቁጥጥር ስር አለች። የሚሉትና ሌሎች በርከት ያሉ ዓለም አቀፍ ዜናዎችን ይዘናል። በሚሊሻዎች የሚፈጸመው ወንጀል እንደቀጠለ ነው ሲሉ የሱዳኑ አምባሳደር ተናገሩ። በተፈጥሮ ደራሽ ልዩ ኃይሉ የሚደገፉ ታጣቂዎች ወንጀል መፈጸማቸውን ቀጥለዋል ሲሉ በተባበሩት መንግስታት ድርጅት የሱዳን ቋሚ መልእክተኛ ናቸው ያስጠነቀቁት። የአሶሺየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ እንደሚከተለው ታቀርበዋለች።
በመንግስታቱ ድርጅት የሱዳን ቋሚ መልእክተኛ አልሃሪዝ ኢድሪስ አልሃሪዝ መሐመድ ትናንት ሐሙስ ለጸጥታው ምክር ቤት ባደረጉት ንግግር መንግስት ሊገለብጡ የተነሱት ኢመደበኛ ታጣቂዎች ወንጀል መፈጸማቸውን ገፍተውበታል፣ ይህ ደግሞ በመንግስታቱ ድርጅት ሪፖርቶች ውስጥ መካተት አለበት ሲሉ አሳስበዋል።
ኢነ ነመተ ጀራኢም አልሚሊሺያ ተከረረ ቢነፍስ አልወቲራ ለሀድም አልደውለ አልሱዳኒያ ፊል መርከዝ ወልሃሚሽ።
ሚሊሻዎቹ መንግስት ለመገልበጥ መሞከራቸውን የቀጠሉት ከሌሎች አካላት ጋር በመመሳጠር ነው። እሱም በቅርብ የሚጋለጥ ጉዳይ ነው። ይህን በመንግስታቱ ድርጅት ሪፖርት ውስጥ መጥቀስ አለብን፣ ምክንያቱም በጦር ወንጀልና በሰብዕና ላይ በሚፈጸም ወንጀል ደረጃ እየተፈጸመ ገለልተኛ አቋም መያዝ እንዲቀጥሉ ማበረታታት ይሆናል።
የምዕራብ ዳርፉር ክፍለ ግዛት አገረ ገዢ ሐሚስ አብደላ አባካርን በፈጥኖ ደራሽ ልዩ ኃይሎች የሚደገፉ ታጣቂዎች አስረው እንደገደሏቸውና ሰውነታቸውን እንደቆራረጡት የሱዳኑ ቋሚ መልእክተኛ ለምክር ቤቱ አስታውቀዋል። ሐሚስ የጁባውን የሰላም ስምምነት ከፈረሙት መካከል አንዱ እንደነበሩ የገለጹት አምባሳደሩ እንደ ሌሎቹ የውሉ ተፈራራሚዎች ሁሉ ከወገንተኝነት የራቀ አቋም የሚያቀነቅኑ እንደነበሩ ተናግረውላቸዋል። የሱዳኑ አምባሳደር አክለውም የጸጥታ ምክር ቤቱ ያሳለፈው ውሳኔ ቁጥር 1591 በጦር ኃይሎቹ ላይ የመሳሪያ ማዕቀብ የጣለ በመሆኑ የዳርፉርን አስተዳደር ሉዓላዊነትና ሲቪሎችን ከጥቃት የመጠበቅ አቅም እየጎዳ ነው ሲሉ ምክር ቤቱን አሳስበዋል። የጦር መሳሪያ ማዕቀቡን ታጣቂ ቡድኖች እየተጠቀሙበት ነው ያሉት አምባሳደሩ መንግስት ጸጥታ ለማስከበር የሚያደርገውን ጥረት ግን እያዳከመ ነው ብለዋል።
ግሪክ ከሰጠመችው ጀልባ ጋር በተያያዘ 9 ሰዎችን በቁጥጥር ስር አዋለች። በግሪክ ከትላንት በስቲያ ረቡዕ በደቡባዊ አገሪቱ ክፍል ከሚገኝ ባህር ከሰጠመችውና 78 ተሳፋሪዎች ከሞቱባት ጀልባ ጉዳይ ጋር በተያያዘ 9 ሰዎች በቁጥጥር ስር መዋላቸው ተገልጧል። 750 ሰዎች ተጨናንቀው ሳይሳፈሩባት እንዳልቀሩ ከተገመተችውና በማዕበል ተመታ ከተገለበጠችው የአሳ ማስገሪያ ጀልባ እስካሁን 104 ሰዎች በህይወት እንደታደጉ ዓለም አቀፉ የፍልሰት ጉዳይ ድርጅት አስታውቋል። ተጠርጣሪዎቹ በቁጥጥር ስር የዋሉት በህገወጥ መንገድ ሰዎችን በማዘዋወርና በወንጀል ስራ ተሳትፏቸዋል በሚል መሆኑንም ተመልክቷል። አሶሺየትድ ፕሬስ እንደዘገበው በህይወት ከተረፉት ውስጥ 27ቱ ወደ ሆስፒታል ተወስደው በመርዳት ላይ ይገኛሉ። በሌላ ዜና ከአደጋው ከተረፉት አንዳንዶቹ በደረሰባቸው ከፍተኛ የአእምሮ መናወጥ የተነሳ አሁንም ራሳቸውን ከጀርባው ላይ እንዳሉ እንደሚቆጥሩና የሚሞቱ መስሎ እንደሚሰማቸውም ሮይተርስ የዜና ወኪል አመልክቷል። የህገወጥ ሰዎች ዝውውር ዓመታዊ ሪፖርት ይፋ ተደረገ። በዓለም ዙሪያ ባለፈው ዓመት የታየውን ህገወጥ የሰዎች ዝውውር አስመልክቶ የዩናይትድ ስቴትስ መንግስት ዓመታዊ ሪፖርቱን አውጥቷል። የአሜሪካ ድምፁ ስቲቭ ሄርማን የላከውን የዚህን አጭር ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
ዓመታዊው የውጭ ጉዳይ ሚኒስቴሩ ህገወጥ የሰዎች ዝውውር ሪፖርት 24 ሀገራትን በአደገኛና አሳሳቢ ብሎ በሚጠራው ምድብ 3 ውስጥ ከቷቸዋል። ከእነዚህም ውስጥ አፍጋኒስታን፣ በርማ፣ ካምቦዲያ፣ ቻይና፣ ኤርትራ፣ ሰሜን ኮሪያ፣ ሩሲያ፣ ደቡብ ሱዳንና ቬንዙዌላ ይገኙበታል። በምድብ 3 ውስጥ የሚገኙት እነዚህ አገራት የሚጠብቅባቸውን ዝቅተኛ መመዘኛ ያላሟሉና መመዘኛውን ለማሟላትም በቂ ጥረት ሲያደርጉ ያልታዩ ናቸው ብሏል ሪፖርቱ። በመሆኑም ማዕቀብ ሊጣልባቸው ይችላል። ሪፖርቱ በተጨማሪም ሊቢያ፣ ሶማሊያና የመንን በልዩ ምድብ አይቷቸዋል። በአገራቱ እየተካሄደ ያለው የእርስ በርስ ጦርነት መረጃን ለመሰብሰብ አስቸጋሪ ሁኔታን ፈጥሯል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዚህ ዓመቱ ሪፖርት በርካታ አሳሳቢ አዝማሚያዎችን እንደያዘ አውስተዋል። የታዳጊና አንበቀቅላ ወንድ ልጆች ህገወጥ ዝውውር መጨመሩ፣ የግዳይ ሥራ መስፋፋት፣ እንዲሁም በበይነ መረብ አማካኝነት የሚፈጸመው በህገወጥ መንገድ ሠራተኞችን ወደ ሌላ አገር ማሸጋገር ይገኙበታል።
Traffickers capitalized on widespread unemployment.
የኮሮና ወረርሽኙ ሁኔታውን እጅግ አባብሶታል። ከፍተኛ የሆነ የሥራ አጥ ቁጥር መኖር ለህገወጥ አዘዋዋሪዎቹ ምቹ ሁኔታን ይፈጥራል። ሰለባዎቹን በሐሰተኛ የሥራ ማስተዋቂያ በማማለል ከወሰዷቸው በኋላ ዓለም አቀፍ ወንጀሎችን እንዲፈጽሙ ያደርጓቸዋል።
ብሊንከን በተጨማሪም በዚህ ዓመት ስለታዩ መሻሻሎች ተናግረዋል። በመላው ዓለም በደርዘን የሚቆጠሩ አገራት ህገወጥ የሰዎች ዝውውርን ለመግታት፣ ሰለባዎቹን ለመንከባከብ እንዲሁም ወንጀል ፈጻሚዎቹን ለፍርድ ለማቅረብ ጥረት አድርገዋል ብለዋል።
ዩክሬን የሚገኙት የአፍሪቃ መሪዎች እልቂት ተፈጽሞበታል የተባለ ስፍራ ጎበኙ። ለሰላም ተልዕኮ ወደ ዩክሬን ያቀናው የአፍሪቃ ፕሬዚዳንቶችና ከፍተኛ ባለሥልጣናት የልዑካን ቡድን የሩሲያ ወታደሮች በሰላማዊ ሰዎች ላይ ከፍተኛ እልቂት ፈጽመውበታል የተባለውን የቡቻን ከተማ ጎብኝቷል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳን፣ የሴኔጋሉን ፕሬዚዳንት ማኪ ሳሊን ጨምሮ የልዑካን ቡድኑ በከተማይቱ ከሚገኘው የቅዱስ እንድሪያስ ኦርቶዶክስ ቤተ ክርስቲያን ቅጥር ግቢ ውስጥ በተካሄደ ስነ ስርዓት ላይ ነው። የሩሲያ ወታደሮች ባለፈው ዓመት በመጋቢት ወር በዩክሬን ኃይሎች ከአካባቢው ተጠራርገው እንዲወጡ ከተደረገ ቀናት በኋላ መንገድ ላይ ወዳድቀው የተገኙ አስከሬኖችን የሚያሳይ የፎቶግራፍ አውደ ርዕይ ተመልክተዋል። በኪየቭ ሰሜናዊ ምዕራብ ዳርቻ ከምትገኘውና ስሟ 16 ወራት በዘለቀው የፕሬዚዳንት ፑቲን የአፍሪካ የዩክሬን ወረራ ፈጽመዋቸዋል በሚል የሚወነጀሉባቸው እጅግ ከፍተኛ የጭካኔ አድራጎቶች ማሳያ ተደርጋ በመታየት ላይ ባለችው ከተማ በመቶዎች የሚቆጠሩ ንጹሐን ዜጎች ባሉበት ስፍራ ከተከበቡ በኋላ ባነጣጥሮ ተኳሽ ጥይት ተደብድበው ተገድለዋል። ይህ በእንዲህ እንዳለ ራማፎሳ መሪዎቹ ከቤተ ክርስቲያኒቱ ቅጥር ግቢ ውጭ ካለ ስፍራ የመታሰቢያ ሻማ ካስቀመጡ በኋላ ባሰሙት ንግግር የማንም ሰው ሞት ሁላችንንም ያሳንሰናል ሲሉ ለዩክሬኑ ጠቅላይ አቃቤ ሕግ አንድሬ ኮስቲን ገልጠዋል። የዛምቢያው ፕሬዚዳንት ሃካይንዴ ሂቺሌማ በበኩላቸው ሕይወት ሁለንተናዊ ነው፣ እናም የዩክሬናውያን ሕይወት፣ የሩሲያውያን ሕይወት፣ የሁሉንም ሕይወት መከላከል መጠበቅ አለብን ብለዋል። የትኛውም ቦታ የሚፈጠር አለመረጋጋት ሁሉም ቦታ ከተፈጠረ አለመረጋጋት ይቆጠራልም ብለዋል። ሰብአዊነት አንድ ነው። ስለዚህ ልማትን ለማራመድ ሁላችንም በሰላም ጸጥታና መረጋጋት ላይ ትኩረት ልናደርግ ይገባል ብለዋል። አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ሰኔ 9 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት።
በጣም ይከብዳል ፈተናው በእውነት። እነዚህ ቦታ ላይ እኔ ዘመድ ለራሴ የለኝም ነበረ፣ ብቻዬን የወለድኩት።
እርዳታ ወደኛ የሚመጣው በአምስት ወይም በስድስት ወር አንድ ጊዜ ነው። ልጅ ይዘህ ከባድ ነው። በከፋ ሁኔታ ውስጥ ነው የምንገኘው።
በአማራና በትግራይ ክልሎች የሚገኙ ተፈናቃዮችን ነው ቀደም ብለን የሰማናቸው። ሙሉ ዘገባው በሁለተኛው አጋማሽ ይቀርባል። የምሽቱን ስርጭት በምስልና ድምፅ ቅንብር የሚያጅቡልን ሲሳይ አሸናፊና ግርማ ደገፋ ናቸው። የዌብና ማህበራዊ ድረገጽ ቅንብሩን ደግሞ አበባየው ገበያው ትከውናለች። ዝግጅቶቻችን ከራዲዮ በቴሌቪዥን ስርጭታችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕሰ ዘገባችን እናቀናለን። በሽብር ወንጀል የተከሰሱ ግለሰቦች ያቀረቡትን የሰብአዊ መብቶች ጥሰት አቤቱታ አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን በ15 ቀናት ውስጥ የምርመራ ውጤት እንዲያቀርብ ፍርድ ቤት ትእዛዝ ሰጥቷል። በአማራ ክልል ከፍተኛ የመንግስትና ባለስልጣናት በመግደል የክልሉን ብሎም የፌዴራሉን ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ተጠርጥረው በስር ላይ የሚገኙ ተከሳሾች በዛሬው ዕለት ችሎት ላይ ቀርበዋል። ተከሳሾቹ በዛሬው ውሎ ለችሎቱ ባሰሙት አቤቱታ የተፈጸመብንን የሰብአዊ መብት ጥሰት ለማስረዳት ቃላችንን በምንሰጥበት ወቅት ፖሊስ ከኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ጋር ተገኝተዋል በሚል ሁኔታው ጫና እንደተፈጠረባቸው ገልጸዋል። አቤቱታውን ካሰሙት ተከሳሾች አንዱ ዶክተር መሰረት ቀለም ወርቅ እድሜያቸው 67 ገደማ እንደሆነ ጠቅሰው የልጅ ልጄ ሊሆን በሚችል ፖሊስ ተደብድቤያለሁ፣ ተገርፌያለሁ ካሉ በኋላ ይህንን አስመልክቶ ለኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ቃላቸውን በሚሰጡበት ጊዜ ፖሊስም በቦታው እንደነበረ ገልጸዋል። ድርጊቱ ትክክል እንዳልነበረ የተቹት የኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ይቅርታ ጠይቀዋል። ችሎቱ ሌሎች የመብት ጉዳዮችን አዳምጦ ትእዛዝ ሰጥቷል። ኬኔዲ አባተ ዝርዝሩን ይነግረናል።
በነ ዶክተር ወንደሰን አሰፋ መዝገብ ሰኔ 1 ቀን 2015 ዓ.ም ተመረተ በአቃቤ ሕግ የሽብር ወንጀል ክስ ከተመሰረተባቸው 51 ግለሰቦች መካከል በእስር ላይ የሚገኙት 24ቱ ክስ ከተመሰረተባቸው በኋላ ዛሬ አርብ ሰኔ 9 ቀን 2015 ዓ.ም ተመረተ ለሶስተኛ ጊዜ ችሎት ቀርበው ክርክር ተደርጓል። ባለፈው ሰኞ ሰኔ 5 ቀን 2015 ዓ.ም ተመረተ በነበረው ችሎት ላይ በአቃቤ ሕግ የቀረበው ክስ በፍርድ ቤቱ ሬጅስትራር ማህተም ተረጋግጦ እንዲቀርብ እንዲሁም ክሱን ያዘጋጀው አቃቤ ሕግ ስምና ፊርማ እንዲያርፍበት በቀረቡ ክርክሮች ላይ ብይን ለመስጠት ነበር የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት ለዛሬ ቀጠሮ የሰጠው። በቀረበው ክስና መቃወሚያ ላይ የተደረገውን ክርክር ከተከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ አብራርተዋል።
አቃቤ ያዘጋጀው ክስ ተቃውሞ አቅርበን ነበረ በክሱ ላይ፣ ምክንያቱም አልተረጋገጠም በሪስትራል በኩል የሚል ነበረ። ሁለተኛ ጊዜ ቀጠሮ ላይ ግን ሲመጣ ግን አሁንም አላረጋገጡም። ፍርድ ቤቱ ምንድን ነው ያለው? ሪስትራል በአካል እስኪ ይናገሩ ያስረዱ ባለው መሰረት የሪስትራል ተወካዮች ቀርቦ አስረድተዋል። እኛ ማህተም የምናደርገው አውተንቲኬት የምናደርገው ተከሳሾች በውጭ ሆነው ቀርበው ክሳቸው እንዲሰሙ ለሚደረጉ ነው እንጂ በማረሚያ ቤት ያሉ ወይም በእስር ቤት ያሉ ተከሳሾች ለሚቀርቡ ተከሳሾች አውተንቲኬት አናደርግ የሚል ነው የተነሳው። በእኛ በኩልም የተነሳው ምንድን ነው? ይሄ ፎርማል ነው። ይሄ እስከዛሬም ድረስ በዚህ በወንጀል ችሎት ላይ ብዙ ልምድ ብዙ ጊዜ ተሳትፈናል፣ ብዙ ልምዶች አለን። እንደዚህ ያለ ነገር ሲገጥመን የመጀመሪያችን ነው። ማህተም ሳይደረግ ሲቀርብ የመጀመሪያችን ነው። ከየት እንዳመጡት ምርጭ ስላል አናውቅም የሚል ነው ያነሳ ነው። ፍርድ ቤቱ የሁለታችንን መዝግቦ ብይ ለመስጠት ያው ለሚቀጥለው ሐሙስ ቀጥሮታል።
ፍርድ ቤቱ በዛሬው ችሎት ከተከሳሾች የቀረቡ የሰብአዊ መብቶች ጥሰቶችን እንዲሁም ሌሎች ከመብት ጥያቄ ጋር የተገናኙ አቤቱታዎችንም አዳምጧል። ባለፈው የችሎት ውሎ የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ጥሰት ጉዳዮችን መርምሮ እንዲያቀርብ ትዕዛዝ ሰጥቶ የነበረ ቢሆንም ዛሬ ከኮሚሽኑ የቀረቡ ሶስት ባለሙያዎች የምርመራ ትዕዛዝ ደብዳቤ ለኮሚሽኑ የደረሰው ባለፈው ረቡዕ ሰኔ 7 ቀን እንደሆነ ገልጸው በጊዜው ማጠር ምክንያት የምርመራ ውጤቱ እንዳልደረሰላቸው አስረድተዋል። በተጨማሪም ኮሚሽኑ ተደራራቢ የምርመራ ስራዎች እንዳሉበትና የተከሳሾችን የሰብአዊ መብቶች ጥሰት በተመለከተ የሚደረገው ምርመራ ደግሞ ውስብስብ እንደሆነ ጠቅሰው ውጤቱን ለማቅረብ ተጨማሪ የ15 ቀናት ጊዜ እንዲሰጣቸው ጠይቀዋል። ተከሳሾች ተከሳሾችና ጠበቆቻቸው በበኩላቸው የ15 ቀን ጊዜ እንደሚበዛና ማስረጃውን ለክስ መከላከል ተግባር ስለሚፈልጉ ባጭር ጊዜ እንዲደርሳቸው ይደረግ ዘንድ ጠይቀዋል። በተጨማሪም በምርመራ ቃል በመንሰጥበት ወቅት ፖሊሶች ከኢሰመኮ ባለሙያዎች ጋር ሆነው ይከታተሉን ነበር፣ ይህም በእኛም በኮሚሽኑም ላይ ጫና የሚያሳድር በመሆኑ እርምት ይደረግበት ሲሉ ሁለት ተከሳሾች አቤቱታ አቅርበዋል። አቤቱታውን ካሰሙት አንዱ የሆኑት ዶክተር መሰረት ቀለመወርቅ እድሜያቸው 67 ገደማ እንደሆነ ጠቅሰው የልጅ ልጄ ሊሆን በሚችል ፖሊስ ተደብድብ ያለው ተገርፍ ያለው ይህን ችሎቱ እንዲያውቅልኝ እፈልጋለሁ ብለዋል። ይህን አስመልክቶ ለኢሰመኮ ባለሙያዎች ቃላቸውን በሚሰጡበት ጊዜ ፖሊስም በቦታው እንደነበረ ገልጸዋል። ለዚህ ምላሽ የሰጡት የኢሰመኮ ባለሙያዎች በበኩላቸው ፖሊስ በወቅቱ በቦታው የነበረው የቅሬታ አቅራቢው ፈቃደኝነት ተጠይቆ ፈቃደኛ በመሆናቸው ነው ብሏል። ሆኖም ተከሳሹ ቃላቸውን በሚሰጡበት ጊዜ ፖሊስ መኖር እንዳልነበረበትና የኮሚሽኑ አሰራርም እንደማይፈቅድ የተናገሩት የኢሰመኮ ባለሙያዎች ለተፈጠረው ስህተት ችሎቱን ይቅርታ ጠይቀዋል። የግራ ቀኙን ክርክር ያዳመጠው ችሎቱ ኢሰመኮ ለተከሳሾች የሰብአዊ መብቶች ጥሰት ጉዳይ ቅድሚያ ሰጥቶ ምርመራውን እንዲያደርግ በማሳሰብ ውጤቱን ለሰኔ 23 ቀን ከተቻለም ከዚያ አስቀድመው እንዲያቀርብ ትዕዛዝ ሰጥቷል። የኢሰመኮ ባለሙያዎችም ኮሚሽኑ ጉዳዩን በፈጣን ምላሽ ፕሮግራሞቹ ስር አካቶ በማየት በተባለው ጊዜ አሊያም ከጊዜው አስቀድሞ ውጤቱን እንደሚያደርስ አረጋግጠዋል።
የሰብአዊ መብት ጥሰትን በተመለከተ በተለይ በነ ዶክተር መሰረት ላይ የተደረገው የሰብአዊ መብት ጥሰት የሰብአዊ መብት ኮሚሽን ወስዶታል፣ ደርሶታል። ሆኖም ግን ውጤቱ አልመጣልንም የሚል ነበር በነ ዶክተር መሰረት የቀረበው። በሰብአዊ መብት ኮሚሽን በኩል የቀረበው ምንድን ነው? እነዚህን ተከሳሾች ፖሊስ ባለበት ሳይሆን ብቻቸው እንደሚያነጋግራቸው፣ ይህም ማይሆን ከሆነ ግን መተው የፍርድ ቤቱን ትእዛዝ መጠየቅ እንደሚችሉ ፍርድ ቤቱ ጥብቅ ትእዛዝ ሰጥቶ ለሚቀጥሉት 15 ቀናት እናደርሳለን የሚል ነበር። በእኛ በኩል ደግሞ 15 ቀናት በዛ የሚል ነበረ። ቢሆንም ግን ሪዝኔብሊ ምክንያታዊ በሆነ መልኩ ፍርድ ቤቱም ተገንዝቦ በ15 ቀን ውስጥ እናደርሳለን፣ ከ15 ቀን በፊት እንደውም ከደረሰልን እናስገባለን የሚል እንትን ነው።
ተከሳሾች በዛሬው ችሎት ካነሷቸው ሌሎች ጉዳዮች መካከል የተፋጠነ ፍትህን መጠየቅ ይገኝበታል። ዘጠነኛ ተከሳሽ የሆነው የብዙሀን መገናኛ ባለሙያው ዳዊት በጋሻው የፖለቲካ እስረኞች ነን፣ እዚህ ያለነው ጋዜጠኞች፣ የመብት ተሟጋቾች፣ የሲቪክ ማህበራት መሪዎችና ፖለቲከኞች ነን ካለ በኋላ በእስር እንድንቆይ የተደረግነውም የአገሪቱን ወቅታዊ ሁኔታ እንዳንከታተል ነው፣ የአማራን ቀጣይ ጣፈንታ በሚወስኑ ጉዳዮች ላይ እንዳንሳተፍ ተፈልጎ የፍትህ ስርዓቱ እየተጓተተ ነው የሚል ቅሬታ አቅርቧል። መንግስት በዳኞች ላይ ጫና ሊያሳድር ይችላል የሚል ስጋትም ከእስረኞቹ ተነስቶ በችሎቱ የተሰየሙት ዳኞች በሰጡት ምላሽ ስራችንን በነጻነት ነው የምናከናውነው፣ ከዳኝነት ነጻነት አንጻር ምንም ስጋት ሊገባቸው አይገባም ብለዋል። ተከሳሾቹ ለቀረበባቸው ክስ ከተያያዙ ማስረጃዎች መካከል የድምጽና ሌሎች ፋይሎችን የያዘ ፍላሽ የሚገኝበት ሲሆን ፍላሹ የተሰጣቸው ተከሳሾች ማስረጃውን ለመመልከትና ለማድመጥ ይችሉ ዘንድ ግን ወደ እስር ቤቱ ይዘው መግባት እንዳልቻሉ ገልጸዋል። ይህ ትዕዛዝ ለምን እንዳልተፈጸመ የተጠየቁት የፖሊስ ኮማንደር መመሪያቸው ምንም አይነት ኤሌክትሮኒክስ ይዞ መግባት እንደማይፈቅድ ጠቅሰው የፍርድ ቤቱን ትዕዛዝ በማሳወቅ ፈቃድ ይሰጥ እንደሆነ የጠየቋቸው የበላይ አካላትም ባለመፍቀዳቸው እንደሆነ አመልክተዋል። አቃቤ ሕግ በበኩሉ ተከሳሾቹ የሚገኙባቸው እስር ቤቶች በፍላሽ የተያዙ ድምጽና ሌሎች ፋይሎችን ለመመልከት በተለያየ ምክንያት አመቺ ስለማይሆኑ ወይም ምቹ ሁኔታ ስለሌለ ክሱ ተሰምቶ ውሳኔ ከተሰጠ በኋላ ትዕዛዝ እንዲሰጥ ጠይቋል። ችሎቱ የአቃቤ ሕግን ጥያቄ ውድቅ በማድረግ ተከሳሾቹ ታስረው የሚገኙባቸው የፖሊስ ተቋማት ለተከሳሾቹ በፍላሾቹ ላይ ያሉ ፋይሎችን የሚከታተሉበት በቂ ጊዜ፣ ቦታና ቁሳቁስ እንዲያመቻቹ ትዕዛዝ ሰጥቷል። በ51ዱ ተከሳሾች ላይ በ71 ገጾች የቀረበው የአቃቤ ሕግ ክስ ተከሳሾቹ መነሻችን አማራ፣ መድረሻችን ኢትዮጵያ በሚል የፖለቲካና የርዕዮተ ዓላማቸውን ለማራመድ የሽብር ድርጊት ፈጽመዋል ሲል ወንጅሏል። በዚህም ከ217 በላይ ለሚሆኑ ሰዎች ሞት ምክንያት እንደሆኑ ያስረዳል። ከ51ዱ ተከሳሾች መካከል 27ቱ በሌሉበት የተከሰሱ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የአርብ ምሽት ዝግጅታችን ነው። ቀደም ብለን የሰማነው የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ሆሮ ጉድሩ ዞን ኡሙሩ ወረዳ የእርሻ ስራ በማከናወን ላይ የነበሩ አምስት አርሶ አደሮች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጸዋል። ነዋሪዎቹ ጥቃቱ የተፈጸመው የአማራ ታጣቂዎች ብለው በጠሯቸው ታጣቂዎች መሆኑን ገልጸዋል። በወረዳው ውስጥ ተፈጽሟል ስለተባለው ጥቃት በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለ ጉዳዩ ለማጣራት ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ በተጠቀሰው አካባቢ የሚገኙ የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ገልጸዋል። የዞኑ አስተዳደርና ጸጥታ ጽፈት ቤት ኃላፊ በኡሙሩ ንጹሐን ሰዎች በታጣቂዎች ስለመገደላቸው የሚያመላክት የተጣራ መረጃ አላገኘንም ብለዋል። ናኩሩ መልካ ዝርዝሩን ያጋራናል።
በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን አሙሮ ወረዳ የሲደን ቀበሌ ነዋሪ እንደሆኑ በስልክ የገለጹ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ግለሰብ ባለፈው ሳምንት ግንቦት 30 ቀን 2015 ዓ.ም ከጃርደጋ ጃርቴ ወረዳ የመጡ ታጣቂዎች ንጹሐን ሰዎችን ገለዋል ሲሉ ለአሜሪካ ድምጽ በስልክ ገልጸዋል።
ጃርቴ ጃርደጋ ራቲ ዱለኒ ዱፈኒ በቃ ወዴሰ ጀደሞ ኒሳኒ ባይናን ጅራዲ ያቹ ሲደን በክ ጀደም ኩኒ አሙሩ ዱፈኒ ቲካኒሳኒ
የተመቱት አምስት ሰዎች ናቸው። አራት ወንዶች ናቸው። አንደኛዋ ሴት ከልጇ ጋር የተሰዋች ነች። ጥቃቱን ያደረሱት ደግሞ የታጠቁ የአማራ ጽንፈኞች ናቸው። የደቦ ስራ ነበር። ቤቱን ከበው ነው ያየናቸው። በዚያ ምሽት ተመልሰው መጥተው ሀብት ዘርፈው ሄደዋል ነው ያሉት። ከጥቃቱ በኋላ ከአካባቢው በመፈናቀላቸው በአቅራቢያው በሚገኘው ኦቦራ በሚባል የወረዳ ከተማ ውስጥ እንደሚገኙ የገለጹልን ስማቸው እንዳይጠቀስ የጠየቁ ግለሰብ በታጣቂዎቹ ደርሷል ያሉትን ጥቃት ያስረዳሉ።
ታይኒ ሲደንቸ ዘጣኔ ኡማንዲ ከኛው ዱ ዳቦን ወጀታጅሩ ወራን አማራ ፍንታሊን ካንጀራ ሙዱፌ ኡማ ተከኛ
ሲደን ውስጥ የተደረገው ድርጊት የኛ ህዝብ የደቦ ስራ እየሰራ ጽንፈኛ የሚባል የአማራ ጦር መጥቶ አምስት ሰው ገደለብን። ዱሬ ረናና ልጃቸው ከተማ ያደታና አለማዩ ያደታ ከልጁ ጋር በእለቱ በደቡብ ቦታ ነው የተገደሉት። ደረጀ ዱፌራ የተባለ ግለሰብን ታጣቂዎቹ ይዘውት ሄደዋል። ይኑር ይሙት አናውቅም ነው ያሉት። በአካባቢው የሚኖሩ የአማራ ተወላጆች ራሳቸውን ከታጣቂዎች ጥቃት ሲከላከሉ ጽንፈኛ እንደሚባሉ ከዚህ ቀደም ሲገልጹ፣ ባለፈው ሳምንት በአሙሩ ተፈጽሟል ስለተባለው ጥቃት ግን በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለ ጉዳዩ ለመጠየቅ ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ኡመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ገልጸዋል።
እዛ የሚኖሩ አማራዎች አሉ ሀገራቸው ስለሆነ እና እነሱ እንዳውም በየጊዜው ጥቃት ነው እንጂ የሚደርስባቸው እነሱም ደግሞ እንደዚህ ያለ ነገር ይሰራሉ፣ ይገላሉ የሚል ነገር የለም። ይህን በውሸት የተሰራጨ ነገር ይመስለኛል። እንዳውም ብዙ ጊዜ አንዳንድ ጥቃት ሲያስቡ እንደዚህ ያለ ነገር ያሶራሉ።
የዞኑ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ አቢስ አቀና በአሙሩ ንጹሐን ሰዎች በታጣቂዎች ስለመገደላቸው የሚያመላክት የተጣራ መረጃ አላገኘንም ካሉ በኋላ ጽንፈኞች የሚሏቸው ታጣቂዎች ዘረፋ እንደሚፈጽሙ ገልጸዋል።
ከረት ወደፈነ ቁልቁሉ ኔመን
ሲደን በተባለ ቦታ በንጹሐን ሰዎች ላይ ግድያ ስለመፈጸሙ የሚያሳይ የተጣራ መረጃ የለኝም። ነገር ግን ችግር እንዳለ ይታወቃል። ከጽንፈኞች ጋር ተያይዞ ችግር አለ። በተለይ ከአማራ የወጡ ነገር ግን የአማራን ህዝብ የማይወክሉና ለራሳቸው ጥቅም ሲሉ ዝርፊያ የሚፈጽሙና የህብረተሰቡን ከብቶች የሚዘርፉ ይታያሉ። ህዝብን ከህዝብ ጋር ለማጋጨት የሚጥሩ አሉ። ይህን ለመቆጣጠር ደግሞ መንግስት እየሰራበት ይገኛል። በፊት የህዝብ መፈናቀል አስከትለው ነበር። ነገር ግን ህዝቡ ሲዳን ወደ ተባለው ስፍራ ተመልሷል። አልፎ አልፎ የሚታየውን ችግር ለመፍታትም መንግስት እየሰራ ነው። ህዝቡ ወደ ልማቱ እየተመለሰ ስለመሆኑ መረዳት ያስፈልጋል። ችግሮቹን በሰላማዊ መንገድ ለመፍታት በሀገር ሽማግሌዎች በኩል እየተሰራ ነው።
አቶ አብዲሳ ህዝቡ ወደ አካባቢው ተመልሶ የእርሻ ስራውን እያከናወነ ነው፣ መንግስት የጸጥታ ኃይሉን እስከ ቀበሌ በማሰማራት እና በህዝቡ መካከል ውይይት በማካሄድ እየተሻሻለ ያለውን ሰላም ዘላቂ ለማድረግ እየሰራ ነው ሲሉ ገልጸዋል። የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ አቶ ኡመር ግን በአሁኑ ወቅት ጥቃት እየደረሰባቸው ያሉት የአማራ ተወላጆች ናቸው ብለዋል።
በአጠቃላይ በኢትዮጵያ ውስጥ በሚባል ደረጃ በተለይም በኦሮሚያ ክልል አሁን ደግሞ እንዳለ በአማራ ክልል ውስጥ የአማራ ህዝብ ጥቃት እየተፈጸመበት ነው። አንደኛ ከስርዓቱ፣ ሁለተኛ ከአጋሮቹ፣ እና የትም ቦታ ቢሆን አማራው ጥቃት እየደረሰበት ስለሆነ ራሱን የመከላከል መብት አለው። ዓለም አቀፍ መብት ነው ይሄ ደግሞ። እና እዚህ ላይ ምንም ጥያቄ ሊነሳበትም አይገባም። ምናልባት በምዕራብ ወለካ በኩል እዛ ያለው ህዝብ ተደጋግሞ ጥቃት ስለደረሰበት ራሱን እየተከላከለ ከሆነ በጣም ጥሩ፣ ግን እኛ አይመስለንም። ይሄ
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የክልሎች ክትትልና ምርመራ ዘርፍ ኃላፊ አቶ ኢማድ አብዱልፈታ በአሙር ወረዳ ተፈጽሟል ስለተባለው ጥቃት ኮሚሽናቸው ያውቅ እንደሆነ ጠይቀናቸው ነበር።
አሁን ተፈጸመ ስለተባለው ጥቃት በአካባቢው ካለው ተጨባጭ ሁኔታ አንጻር አንዱ እንደ መረጃነቱ መረጃ ይኖርን እንጂ ወደ ታች ወርደን ያጣራነው ነገር የለም።
አቶ ይማድ በተለይ በምዕራብ ኦሮሚያ የመንግስትን ኃይሎች ጨምሮ ሌሎችም የታጠቁ ኃይሎች በሚያደርሱት ጥቃት ንጹሃን ዜጎች ህይወታቸውን እያጡ እንደሆነና ግጭት እንዲቆም በተለያዩ ጊዜያት ማሳሰባቸውን አስታውቀዋል።
በተደጋጋሚ ባወጣናቸው ሪፖርቶችና መግለጫዎች ለማንሳት እንደሞከር ነው በኦሮሚያ ውስጥ ባለው ግጭት፣ በተለይ በምዕራብ ኦሮሚያ ውስጥ በሚከሰቱ ግጭቶች የመንግስት ኃይሎችን ጨምሮ በተለያዩ ሁኔታዎች ታጥቆ የሚንቀሳቀሱ አካላት በልዩ ልዩ ብሔር ንጹሃን ተወላጆች ላይ ጥቃት ፈጽመዋል። አሁንም እየፈጸሙ በመሆናቸው ከቀድሞው የቀጠለና አዲስ ነገር አይደለም። ሰላም እንዲወርድና ጥቃቱ እንዲቆም ለችግሩ መፍትሄ የሚሆን ውይይት እንዲካሄድ በተደጋጋሚ ስናሳስብ ቆይተናል።
በሌላ በኩል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በኦሮሚያ ክልል በተለይም በምስራቅ ወለጋና ሆሮ ጉድሮ ወለጋ ዞኖች ውስጥ የቀጠለው ግጭት ለንጹሃን ሰዎች ግድያና መፈናቀል መንስኤ ስለመሆኑ ትናንት ባወጣው ሪፖርት ገልጿል። በተለይም በሆሮ ጉድሮ ወለጋ ዞን አሙሩና ጃርደጋ ጃርቴ ወረዳዎች እንዲሁም በምስራቅ ወለጋ ኪረሙ ወረዳ ባለፉት በርካታ ቀናት በደረሰው ጥቃት ንጹሃን ሰዎች መገደላቸውንና መፈናቀላቸውን ማስተባበሪያ ቢሮው ሲያመለክት ከባለድርሻ አካላትና ከአካባቢው ባለስልጣናት ጋር በመሆን በደረሰው መፈናቀል ዙሪያ መረጃ ለማሰባሰብ እየሰራ እንደሆነ አስታውቋል። በአካባቢው ካለው የጸጥታ ችግር አንጻር የሰብአዊ ድጋፎች ተደራሽነት ውስን እንደሆነ በመግለጽ ሰብአዊ ድጋፎችን ማድረስ ቅድሚያ ሊሰጠው እንደሚገባ ገልጿል። የሰብአዊ ጉዳዮች ማስተባበሪያ ቢሮው በአካባቢው ጥቃት ስለመድረሱ እንጂ ጥቃቱ በማንና በእነማን ላይ እንደደረሰ የጠቆመው ነገር የለም። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን በእጅጉ አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ዝግጅቶች ይቀጥላሉ። ወደ ቀጣዩ ዘገባ ስናመራ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር በግጭቶች ምክንያት ከላሳኖድ አካባቢ ተፈናቅለው በኢትዮጵያ እየኖሩ ያሉትን ሶማሊያውያን ስደተኞችን ለመርዳት የገንዘብ እጥረት እንደገጠመው አስታውቋል። ተቋሙ ስደተኞችን ለመርዳት 116 ሚሊዮን ዶላር እንደሚያስፈልግ ቢያስታውቅም ከዚህ ውስጥ የተገኘው ግን 2% ብቻ እንደሆነና ከፍተኛ የገንዘብ እጥረት እንዳጋጠመው ለአሜሪካ ድምፅ በላከው መግለጫ አስታውቋል። በዚህ ሳቢያ አብዛኞቹ ስደተኞች ያለምንም መጠለያ በሜዳ ላይና በዛፎች ስር ተጠልለው ኑሯቸውን በመግፋት ላይ እንዳሉ ተገልጿል። ስለ መግለጫው ማብራሪያ የሰጡት የተቋሙ የኢትዮጵያ ተወካይ ማማዶ ጃቭ ባልዴ ዓለም አቀፍ ለጋሽ ድርጅቶችና የግል እርዳታ ተቋማት ለዚህ ችግር ትኩረት እንዲሰጡ ጥሪ አቅርበዋል። ገብረ ሚካኤል ገብረ መድን ዝርዝሩ አለው።
የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በዚህ ሳምንት ባወጣው መግለጫ በሶማሊላንድ በተከሰተው ግጭት የተነሳ ከላስ አኖድ አካባቢ ተፈናቅለው ወደ ኢትዮጵያ ለገቡ ሶማሊያውያን ስደተኞች ሲያቀርበው የነበረው የነፍስ አድን እርዳታ በገንዘብ እጥረት ምክንያት መስተጓጎሉን አስታውቋል። ተቋሙ ከዚህ ቀደም በኢትዮጵያ ሶማሊ ክልል የሚገኙትን ከ100,000 በላይ የሆኑ ሶማሊያውያን ስደተኞችን ለመርዳት የ116 ሚሊዮን ዶላር የእርዳታ ጥሪ ቢያቀርብም ከዚህ ውስጥ እስካሁን ድረስ የተገኘው 2% ብቻ እንደሆነ አመልክቷል። በዚህም ምክንያት እያደገ ያለውን የስደተኞቹን ፍላጎት ማሟላት አልተቻለም ብሏል። ከሶማሊያ ወደ ኢትዮጵያ ከገቡ ከ100,000 በላይ ስደተኞች መካከል የተወሰኑት ወደ አካባቢው ማህበረሰብ እንደተጠጉና 20,000 ያህሉ ደግሞ በሶማሌ ክልል ሚርቃን በተባለ መጠለያ ጣቢያ እየኖሩ እንዳሉ የተቋሙ መግለጫ አመልክቷል። ብዙዎቹ ግን እንዲሁ ሜዳ ላይ ተበትነውና በዛፍ ስር ተጠልለው እየኖሩ በመሆናቸው ለተለያዩ ጥቃቶች መጋለጣቸውን ገልጿል። ከመጠለያ እጥረት ባሻገርም በአሁኑ ጊዜ ያለው የምግብ፣ የመጠጥ ውሃና የሕክምና አገልግሎት በቂ አይደለም ይላል። በመግለጫው የተጠቀሱት የዩኤንኤችሲአር የኢትዮጵያ ተወካይ ማማዱ ጃባልዴ ለስደተኞቹ በእጅጉ አስፈላጊ የሆነውን የነፍስ አድን እርዳታ በማቅረብ በጊዜው መርዳት ካልተቻለ አስከፊ ሰብአዊ ቀውስ ሊፈጠር ይችላል ሲሉ አሳስበዋል። ይህ ከመከሰቱ በፊት የዓለም አቀፉ ማህበረሰብ ድጋፍ እንዲያደርግም ተማጽነዋል። በስደተኞች ጉዳይ ላይ በሚመክር በአንድ የባለድርሻዎች መድረክ ላይ የተገኙት የኢትዮጵያ ተወካዩ ማማዱ ጃባልዴ የእርዳታ ጥሪው ሁሉንም አካላት እንደሚያካትት ለጋዜጠኞች ተናግረዋል።
Close to 100,000 refugees have been received in the country.
ከላስ አኖድ ወደ 100,000 የሚጠጉ ስደተኞችን ኢትዮጵያ ተቀብላለች። ስደተኞቹ ባረፉበት ቦታ ያከባቢው ማህበረሰብና የክልሉ ኃላፊዎች ስደተኞቹን በመርዳት ምላሽ እየሰጡ እንደሆኑ ተመልክተናል። ይህ ድጋፍ እንዲቀጥል እንፈልጋለን። ግን ደግሞ ስደተኞቹና ያከባቢው ማህበረሰብ በአግባቡ እየታገዙ አይደሉም። በሳምንቱ የእርዳታ ተማጽኖ ያቀረብኩትም ለዚህ ነው። ይህ የእርዳታ ጥሪ ለዓለም አቀፉ ማህበረሰብና ለጋሽ ድርጅቶች ብቻ ሳይሆን መልእክቱ ለግል እርዳታ ሰጪዎችና ለግሉ ዘርፍም ጭምር ነው።
በኢትዮጵያ ካለው የስደተኞችና የሀገር ውስጥ ተፈናቃዮች ብዛት አኳያ በሀገሪቱ ያስቸኳይ የእርዳታ ፍላጎት እያደገ መምጣቱን ያመለከተው የዩኤንኤችሲአር መግለጫ አቅርቦቱ ግን በእጅጉ ውስን እንደሆነ ገልጿል። በስደተኞች ጉዳይ የምክክር መድረኩ ላይ የተገኙት የኢትዮጵያ የስደተኞችና ከስደት ተመላሾች ዋና ዳይሬክተር ተስፋሁን ጎበዛይ ኢትዮጵያ ከያቅጣጫው ስደተኞችን እየተቀበለች እንደሆነ ተናግረው የእርዳታ ፍላጎታቸውን ግን ማሟላት አልተቻለም ይላሉ። በቅርቡ የአሜሪካ ዓለም አቀፍ የተራድኦ ድርጅት USAID ያሳለፈው የእርዳታ ማቋረጥ ውሳኔም ችግሩን እንዳባባሰው ገልጿል።
በዚህ የፈረንጆቹ 2023 ሁለት ኢንፍሌክሶችን አስተናግደናል። የመጀመሪያው ላሳኖድ አካባቢ በተደረገው በነበረው ግጭት ምክንያት የተፈናቀሉ ናቸው። ሁለተኛው ፍልሰት ደግሞ አሁን ከሱዳን እየመጣ ያለው ነው። ሱዳን ያው ትልቅ ሀገርም ስለሆነች በጦርነቱም ከቀጠለ ብዙ ሰው ሊፈልስ ይችላል የሚል ስጋት አለ። እስካሁን ባለው ሁኔታ 10,000 የሚሆኑ ስደተኞች የሱዳንና ኤርትራ ዳን የነበሩ የኤርትራ ስደተኞች ማለት ነው ወደ ኢትዮጵያ ድንበር አቋርጠው ጥገኝነት ጠይቀዋል። እነዚህ ሁለት ጊዜያዊ ኢመርጀንሲዎች ከዚህ በፊት በበጀት አመቱም ያልታሰቡ በነበረው ሂደትም ያልታሰቡ በመሆናቸው ተጨማሪ ሪሶርስ ማግኘት የግድ ብሏል። ግን በተለያየ ጊዜም መግለጫ ስንሰጥ እንደተሰማውና ያያችሁት ተጨማሪ ሪሶርስ ማግኘት በጣም ከባድ ሆኗል። በዚህ ምክንያት ምላሽ ለመስጠት የተቸገርንበት ሁኔታ ነው ያለው። በተለይ ከምግብ ጋር በተያያዘ ያው የዚህ የስደተኛ ኦፕሬሽን ከፍተኛ ድጋፍ ሰጪ የነበረው USAID በሚታወቁት ምክንያት አጠቃላይ ለኢትዮጵያ ያለውን ድጋፍ ለጊዜው አቁሞታል። በዛ ምክንያት ስደተኞች ሙሉ በሙሉ አሁን ከቀለብ ውጭ ሆኖ ነው ያሉት እና ላሳኖድ ብቻ ሳይሆን ሌሎች ቢያውስ ያሉ ስደተኞች ከፍተኛ የሆነ ተግዳሮት ገጥሟቸዋል የሚለውን ለመግለጽ ነው።
ኢትዮጵያ በአሁኑ ጊዜ በዋናነት ከኤርትራ፣ ከሶማሊያ፣ ከደቡብ ሱዳንና ከሱዳን የመጡ ከ1 ሚሊዮን በላይ ስደተኞችን እንደምታስጠልል በመድረኩ ላይ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። ተመልካቾቻችን እንዲሁም አድማጮቻችን በኢትዮጵያ አቆጣጠር አሁን እንግዲህ የስቱዲዮ ሰዓታችን እንደሚያመላክተን ከምሽቱ 3:33 ነው። እዚህ ያለንበት ዋሽንግተን ዲሲ ደግሞ ከቀኑ 8:33 ነው። ወደ ሁለተኛው አጋማሽ ዝግጅታችን እንሻገራለን። የሁለተኛው አጋማሽ የመጀመሪያ ጥንቅራችን የወላጆች ፈተና በደብረ ብርሃን መጠለያ ጣቢያ ይሰኛል። በደብረ ብርሃን መጠለያ ጣቢያዎች የሚገኙ መጫቶች በአሳሳቢ የምግብ የሕክምናና የመጠለያ ችግር ውስጥ እንደሚገኙ ተናግረዋል። መስፍን አራጌ መጠለያ ጣቢያውን ጎብኝቷል።
ወይዘሮ ለምለም ወንዳፍራሽ ከምስራቅ ወለጋ ዞን ሲቦሶሬ ከተባለ አካባቢ የስድስት የአስርና የአስራ አራት ዓመት ዕድሜ ካላቸው ሶስት ልጆቻቸው ጋር ተፈናቅለው ደብረ ብርሃን የደረሱት በያዝነው ዓመት ህዳር ወር ላይ ነው።
ገጠር ነበረ የምንኖረው፣ ዋማ ይባላል። አዎ ወለጋ። ከዋማ ስሬ ሲያባርሩ ስሬ ከተማ ወጣ፣ ወረዳዋ ማለት ነው። ከወረዳው ደግሞ እዛ የተወሰነ ቀን ተቀምጠን ወደዚህ መጣን፣ ወደ ደብረ ብርሃን። ደብረ ብርሃን መጥተን የቻይና ካምፕ ተጠልለን ያለ ነው።
የአራት ወር ነፍሰ ጡር ሆነው ከቀያቸው የወጡት ወይዘሮ ለምለም አራተኛ ልጃቸውን በደብረ ብርሃን ቻይና መጠለያ ካምፕ ውስጥ ከወለዱ ገና ሁለት ወራቸው ነው።
በጣም ይከብዳል ፈተናው በእውነት። እናዚህ ቦታ ላይ እኔ ዘመድ ለራሱ የለኝም ነበረ፣ ብቻዬን ነው የወለድኩት። ያለ ሰው ማለት ነው። ምጥ ያው ብቻዬን የምተኛው ከዚህ ከሴቷ ህጻሌ ጋር እና ዘመዶቼ በዚህ በቅርብ የሉም ነበረ። ለሊት ላይ ለሌላ ሰው ደውዬ አምቡላንስ እስከሚመጣ ድረስ ያው አጣደፈኝና ወለድኩኝ። ይሄም አልነበረም፣ የሆነ እንትን ቤት ነበረ፣ የማዳበሪያ ምናምን ቤት በስርዓት አልተሸፈነም ነበረ ማዳበሪያው። እና እዛ ተወለድኩኝ። በኋላ ልጅቷ ተወለደች፣ አምቡላንስ መጣ። ከመጣ በኋላ ያው እና ልጅቷ ተነስታለች። እንግዲህ ልጅ ደግሞ እዛው ሐኪም ቤት ሆስፒታል ጤና ጣቢያ ነው የወለድኩት ማለት ነው።
ለመውለድ ምቹ ባልሆነ መጠለያ ውስጥ በቂ የምግብ አቅርቦት ሳያገኙ አራስ መሆን ከባድ እንደሆነ ይናገራሉ።
በእርግዝና ምንም የተረዳነው ነገር የለም ምንም። ያው መጠለያ እንኳን አልሰጡንም። ያው ዘበኛ ነው ይሄን ቤት እንኳን ሰጠች እስካሁን ድረስ ምንም የሰጡን ነገር የለም። ምንም የተሟላው ነገር የለም ማለት በዚህ በእንትን በእርዳታ በኩል ምንም የተረዳውን ነገር የለም።
ወደ ደብረ ብርሃን ከመምጣታቸው በፊት ሶስት ልጆቻቸውን ሲወልዱ የአራስ ወጉ እንዳልተጓደለባቸው የሚናገሩት ወይዘሮ ለምለም አሁን ግን ሁሉም ነገር እንደከበዳቸው አልደበቁም።
እንዴ የዛን ሰዓትማ በስርዓት ነው የታረስኩት። በቤቴ ላይ ነው የሰው ማሳ ነበረ የምናርሰው እርሻ። ያው እንዳቅማችን እንግዲህ በቤታችን ላይ ታርሰናል። አው ያሁንና የዛን ጊዜው ደግሞ ምንም አይመጣጠንም በምንም አይነት።
የሶስት ልጆቻቸው አባት ምስራቅ ወለጋ ውስጥ በተከሰከሰው የጸጥታ ችግር በሰው እጅ ህይወታቸውን እንዳጡ የሚናገሩት ወይዘሮ ለምለም የአራተኛ ልጃቸው አባትም መፈናቀሉ ባስከተለባቸው ፈተና ተማረው ወደማያውቁበት ቦታ ጥለዋቸው እንደሄዱ ገልጸዋል። ይህም የመፈናቀል እንግልት ካደረሰባቸው አካላዊ ጉስቁልና ባሻገር ለስነ ልቦና ጫና እንደዳረጋቸው ተናግረዋል።
አረ በጣም ነው የሚያስቸግረው ይሄ መፈናቀል እንግዲህ። ይሄው ልጅ ከአባቱ ላይ ልጅ ከእናቱ ላይ እየተለየ ባል ከሚስቱ እየተለየ ይሄው እያያችሁት ነው እንግዲህ እንደተለያየ እየተለያየ ነው።
የወይዘሮ ለምለም ቅርብ ቤተሰብ እንደሆኑ የሚናገሩት ሚኪያስ ጉርባው ወላዷ በእርግዝናቸው ወቅትም ሆነ ከወለዱ በኋላ አስቸጋሪ ጊዜያትን ማሳለፋቸውን አውስተዋል።
እሷ ከመጣች በቅርብ ጊዜ ነው የመጣችው። ከመጣች ብዝም ማረፊያ ለራሱ አጣ። በግድ እዚህ ለምን ነው እዚህ ላይ ራሱ እንድትወድቅ ያደረገው እና የወለደች ጊዜ ለራሱ ሜዳ ላይ ነበር የወለደችው። ከዛ ለምን የሆነ ዘበኛ ነበር እሱ ለምን ነው እዚህ ቦታ ያስጠጋኝ ለራሱ በግድ አልቅስ ነው ለምናና በጣም ችግር ላይ ነው ያለ ነው።
መፈናቀል ለፍች ምክንያት እየሆነ እንደመጣ አቶ ሚኪ ያስጠቁሞ፣ በዚህም ዋና ተጎጂዎቹ ሴቶችና ህጻናት ናቸው ብለዋል።
ባለቤቷ መጥቶ እዚህ ከእሷ ጋር እየረዳት አይደለም። በነገራችን ላይ ብዙ ትዳሮች እዚህ ጋር እየፈረሱ ነው ያሉት። በተለያየ ምግብ እርዳታም ሆነ በተለያዩ እዚህ ጋር ተጽዕኖዎች አሉ። ሶሻል ላይፍ እዚህ ጋር በጣም አስቸጋሪ ነው ያለው። በዛ ምክንያት የብዙ ትዳሮች እየፈረሱ ነው ያለ። ከምግብም አንጻርም ብዙ አለመስማማት እየተፈጠሩ ያለ ምክንያቶች።
ከምስራቅ ወለጋ ዞን ዋዩ ጡቃ ወረዳ ልዩ ስሙ መኮፋ ከሚባለው አካባቢ የመጡት ካሳነሽ ሀሰን ደግሞ ከቀያቸው ተፈናቅለው በሽሽት ላይ ባሉበት ወቅት መንገድ ላይ መውለዳቸውን ይናገራሉ።
እኛ እዚህ የመጣነው አሁን ቅርብ ጊዜ ነው፣ ግን ከዛ ቦታችን ተፈናቅለን እዛ ወረዳ ጉቴ ወረዳ ላይ ነበር የተቀመጥ ነው። ይችን ምጥታይዬ ማለት ነው። ያው ሰው ትቶ ሲመጣ የሚያዋልደኝ ማጥቼ በመንገድ ነው የተወለደችው። አሁን የዛን ጊዜ ተጨናንቄን የስዴክም ጉቴ ላይ ጣሉ፣ ቤተሰቦቼ ጥለው ይመጡ። ሌሎችም አሁን ባለቤቴና ልጅ ነበሩ ያሉት እነሱ እዛ አስታመው አዲ ነው። አሁን ትንሽ ይረጋጋል በሀገራቸው ላይ ይመለሳል ሲሉን እዛው እየተቀመጥን ያለን የማይሆን ነገር ሲሆን በቃ በአማራ ላይ ጫና ሲፈጠር ወደዚህ መጣን። አሁን የሚቻል ነው ወራችን ያለፈ።
እናቶቹ በቂ ምግብና መጠለያ ለማግኘታቸው በህፃናቱ እድገትም ሆነ በእነርሱ ጤና ላይ ተጽዕኖ እንዳይፈጠር ስጋታቸውን ገልጸዋል። ወይዘሮ ለምለምም ሆኑ አቶ ሚኪያስ በዚህ ሁኔታ እስከ መቼ ይዘለቃል የሚል ጥያቄም ያነሳሉ።
ብቻ እዚህ ጋ እኔ እንደዚህ እስከ መቼ ህዝቡ እንደዚህ በጣም እየተሻሸ በልመና ላይ እስከ መቼ እንደሚኖር በጣም እየገረመኝ ነው እኔ ለራሱ። እና ፈጣሪ ቢልልን በየቦታችን ላይ ቢመልሰን በጣም ደስ ይለናል።
ብዙ ጥያቄዎችን አቀርበናል፣ ግን ጥያቄዎች የተመለሱልን አይደለም። ለኛ ይደረጋል ይባላል፣ ግን እኛ ጋር የሚደርሰው ነገር ምንም ነገር የለም።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ከአንድ ቀን በፊት ባወጣው ወቅታዊ ሪፖርቱ በደብረ ብርሃን መጠለያ ጣቢያዎች ውስጥ አስቸኳይ የምግብ ድጋፍና የሕክምና ቁሳቁስ አቅርቦት የሚያስፈልጋቸው የሚያጠቡና ነፍሰ ጡር እናቶች እንዲሁም እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ቁጥር ጨምሯል። በዚህም የምግብ ድጋፉ አስፈላጊነት አንገብጋቢ ደረጃ ላይ ደርሷል ብሏል። በደብረ ብርሃን ቻይና መጠለያ ካምፕ ውስጥ የሕክምና አገልግሎት የሚሰጡት የጤና ባለሙያው በለጠ አለማየሁ ከሳምንታት በፊት ለአሜሪካ ድምጽ በሰጡት አስተያየት ለሕክምና ከሚመጡት አብዛኞቹ የምግብ እጥረት ያለባቸው ሕጻናትና እናቶች እንደሆኑ ተናግረው ነበር።
አጠቃላይ ግሎባል አኪዩት ማልኒውትሪሽን ምን ነው ወይም እንዳጠቃላይ ሲታይ ከ15% በላይ ነው እና ከ15% በላይ ሆነ ማለት የሆነ ኢንተርቬንሽን ያስፈልጋል ወይም የዚህ መፍትሄ የመካከለኛ የምግብ እጥረት ያለባቸው ቼዞችን ማኔጅ የሚደረግ ፋፋ ሌላ እሱ ነገር እጥረት አለ።
ከኦሮሚያ ክልል ልዩ ልዩ ዞኖች የመጡ 30,000 የሚደርሱ ተፈናቃዮች በደብረ ብርሃን ውስጥ ባሉ 6 መጠለያ ጣቢያዎች ተጠልለው እንደሚገኙ የከተማ አስተዳደሩ ምክትል ከንቲባ በድሉ ውብሸት መግለጻቸው ይታወሳል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደብረ ብርሃን።
መስፍን አራጌን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ ከሀገር ውስጥ ተፈናቃዮች ጋር የተገናኘ ነው። በትግራይ ክልል ለተራዘመ ጊዜ እርዳታ ያላገኙ ተፈናቃዮች እናቶችና ሕጻናት ከፍተኛ ችግር ላይ መሆናቸውን የትግራይ ሴቶች ማህበር ገልጸዋል። በመቀለ ሰብአ ካሬ ተፈናቃዮች ማዕከል የሚገኙና ለአሜሪካ ድምፅ አስተያየታቸውን የሰጡ ነፍሰ ጡር የሆኑ ተፈናቃዮች እንደተናገሩት ለሕፃናትና ነፍሰ ጡር እናቶች እየተባለ እርዳታ ወደ ተፈናቃዮች ማዕከል እንደሚመጣ ቢሰሙም ደርሷቸው እንደማያውቅና ከሶስት ወራት በላይ ያለ እርዳታ አስቸጋሪ ጊዜ እያሳለፉ እንደሚገኙ ገልጸዋል። ሙልጌታ አጽባ የዚህን ጉዳይ ዝርዝር ይነግረናል።
መነሻው በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት ከተጀመረ ከቀናት በኋላ በህዳር ወር 2013 ዓ.ም ጦርነቱን በመሸሽ ከወልቃይት ወረዳ ማይጋባ ወደ መቀለ ከተማ ተፈናቅላ እንደመጣች የምትናገረው ወይዘሮ ብርጭቆ ሹምዬን ያገኘናት በመቀለ ሰብዓ ካሬ የተፈናቃዮች ማዕከል ነው። የአምስት ወር ነፍሰ ጡር እንደሆነች የገለጸችው ወይዘሮ ብርጭቆ ከልጇና ከባለቤቷ ጋር በማዕከሉ እየኖረች እንደሆነ ተናግራለች። ለተፈናቃዮቹ እየቀረበ ያለው ሰብአዊ እርዳታ በጣም አነስተኛና ለረጅም ጊዜ እየዘገየ የሚሰጥ ነው ብላለች።
እርዳታ ጎን አብ ሓሙሽተ ወር ሓ ሽዱሽተ ርሒ ዝመጽእ
እርዳታ ወደ እኛ የሚመጣው በአምስት ወይም በስድስት ወር አንድ ጊዜ ነው። ልጅ ይዘህ ከባድ ነው። በከፋ ሁኔታ ውስጥ ነው የምንገኘው። ለልጆች የሚመጣ ተጨማሪ ምግብ ካለም ከሚዛን በታች ለሆነ ነው የምንሰጠው ይላሉ። ባለፈው ለነፍሰ ጥሮች ተብሎ የመጣውን ከሚዛን በላይ ነሽ ብለው ከልክለውኛል። ለልጆችም ተመጣጣኝ አርሚ ምግብ መጥቶ ነበር። ለእርሱ ልጅም ከሚዛን በላይ ነው ብለው እንደኔው ከለከሉት። እርዳታ ካገኘን 3 ወራት አልፎናል። ከእርዳታው የተወሰነ ሽጠን ለወፍጮ፣ ለጨውና ለበርበሬ መግዣ እንጠቀምበታለን። በጣም ከባድ ሁኔታ ውስጥ ነው ያለ ነው።
የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለስላሴ በተፈናቃዮች ማዕከል ሴቶች በእኩልነት እርዳታ እንዲያገኙ ለማድረግ የሴቶች አደረጃጀት ቢፈጠርም በእርዳታ ማከፋፈል ረገድ ኢፍትሐዊነት ይታያል ብለዋል።
ብዙሓት ዘይፍትሐዊ ስራሕቲ እናተሰርሑ መፅኦም
ብዙ ኢፍትሐዊ ስራዎች እየተፈጸሙ ቆይተዋል። ነፍሰ ጡር ሴቶች እርዳታ ማግኘት ሲገባቸው ሳይሰጣቸው ይቀራል። የሴቶች ንጽህና መጠበቂያ ሳይቀር ወንዶች የሚወስዱበት አጋጣሚ ታይቷል። ይህ እንዲስተካከል ከመንግስታዊ አመራሮች ጋር በተደጋጋሚ ተወያይተናል። የተፈናቃዩ ብዛትና የሚቀርበው እርዳታ መጠን የሚመጣጠን አይደለም። በየ4 ወሩ የሚመጣው እርዳታ የማይደርሳቸው ሰዎች ነበሩ። ይባስ ብሎ አሁን ደግሞ በጠቅላላ እርዳታው ተቋርጧል። በዚህም ብዙ እናቶች ወደ ጎዳና ወጥተው እየለመኑ ናቸው። በጣም በአስቸጋሪ ሁኔታ ውስጥ ነው የሚገኙት።
ለተፈናቃዮች እርዳታ ከተከፋፈለ ወራት እንደተቆጠሩና መጠኑም አነስተኛ እንደሆነ በመቀለ ሰብዓ ካሬ ተፈናቃዮች ማዕከል ተጠልላ የምትገኝ ወይዘሮ ብርጭቆ የገለጸችው
ከንሰርሕ ምንቅስቃሴ ያብና ናቤልና ምንቅስቃሴ ንሰርሕ ዋላ ባንክ ይከፈት
ስራ እንዳንሰራ ስራ ለመጀመር የሚያስችል ገንዘብ የለንም። ባንክም ቢከፈት ተቀማጭ የለንም። በዚህ ማዕከል እርዳታ የሚሰጠው በረሃብ ከተሰቃየን በኋላ ነው። በአስከፊ ሁኔታ ውስጥ ነው የምንገኘው።
ለሕፃናትና ነፍሰ ጡር እናቶች እየተባለ እርዳታ ወደ ተፈናቃዮች ማዕከል እንደሚመጣ እንሰማለን ያለችው ወይዘሮ ብርጭቁም ነገር ግን ለእኛ ተሰጥቶን አያውቅም ብላለች።
ንሓራሳት፣ ንጥንሳት፣ ንቆልዒ ዝብል ግን
ለእርጉዞችና ለወለዱ እናቶች እርዳታ መጥቷል ሲባል እንሰማለን። እኔ አሁን የአምስት ወር እርጉዝ ነኝ። እስካሁን ያገኘሁት ነገር የለም። ነፍሰ ጡር ሴት የተመጣጠነ ምግብ ልታገኝ ይገባት ነበር። ሆኖም አላገኘንም።
ወደ ነበረችበት ማይጋባ ተመልሳ የቀድሞ ኑሮዋ ዳግም ለመጀመር እንደምትናፍቅ ወይዘሮ ብርጭቆ ተስፋ ታደርጋለች። የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለስላሴ ስርጭቱ የተቋረጠው ሰብአዊ እርዳታ እንዲቀጥል መደረግ ይኖርበታል፣ እንዲሁም ተፈናቃዮች ወደ ቀያቸው ሊመለሱ እንደሚገባ ተናግረዋል።
ከዛ ሐጽር ጊዜ ቀልጢፉን አበቶ ዝመልሰሉ መንገድ ተዘይ ተመቻቸው። ተፈናቃዮች በአጭር ጊዜ ውስጥ ወደ ቀያቸው እንዲመለሱ ካልተመቻችን ሰብአዊ እርዳታውን በዘረፉት ላይ ህጋዊ እርምጃ ተወስዶ የተቋረጠው እርዳታ ዳግም ካልተጀመረ ሁኔታው ከባድ ነው። እንኳን የተፈናቀለ በቀየውም ያለው ለሞት በሚደርስ ሁኔታ ውስጥ ነው ያለው። ባለፈው ሽረ እንደስላሴ አካባቢ በዘነበ ከባድ ዝናብ ተፈናቃዮች የተጠለሉበት የድንኳን ቤት ፈርሶ ህፃናት ተጎድተዋል። ወላጆችም በችግር ውስጥ ነው ያሉት። በረሃቡ ላይ ተጨማሪ ችግር ነው የሆነባቸው። የሰላም ስምምነት ተደርጓል ተብሏል። የህዝቡ ችግር ግን አልተፈታም።
በአንጻሩ በትግራይ ክልል ለአስቸኳይ ምግብ ፈላጊዎች የተላከም 86 ሺህ ኩንታል ስንዴ በተለያዩ አካላት እንደተዘረፈ በክልሉ የተመዘበረ የእርዳታ እህል አጣሪ ኮሚቴ በዚህ ሳምንት ገልጿል። የኮሚቴው ሰብሳቢና የክልሉ የጸጥታ ቢሮ ኃላፊ ኔትናል ጀኔራል ፍስሐ ኪዳኑም ለክልሉ ብዙሃን መገናኛ በሰጡት ማብራሪያ በምዝበራው የኤርትራ ኃይሎች፣ በፌዴራል መንግስት ተሽመው የነበሩ የጊዜያዊ አስተዳደር አመራሮች እንዲሁም የክልሉ መዋቅር መሳተፋቸው ተናግረዋል። ኮሚቴው ባካሄደው ጥናት ከስንዴ በተጨማሪም ከ215 ሺህ ሊትር በላይ ዘይትና ከ7 ሺህ ኩንታል በላይ የጥራጥሬ እህሎች መዘረፋቸውን ገልጸዋል። በምዝበራ ድርጊቱ የተጠረጠሩ 186 ግለሰቦች መኖራቸውንና ከእነርሱም ሰባቱ በቁጥጥር ስር ውለው ጉዳያቸው በሕግ እየታየ እንደሆነ አመልክተዋል። የማጣራት ሂደቱም እየቀጠለ መሆኑን ኃላፊው ገልጸዋል። ለኢትዮጵያ የሚላከው የምግብ እርዳታ የአስቸኳይ ምግብ ለሚያስፈልጋቸው ተረጂዎች እየደረሰ አይደለም በሚል የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲና የዓለም ምግብ ፕሮግራም WFP አመቺና አስተማማኝ የእርዳታ ስርጭት ስርዓት እስኪዘረጋ ድረስ ለኢትዮጵያ የሚያደርጉትን የእህል እርዳታ ማቋረጣቸውን ባለፈው ሳምንት ማስታወቃቸው ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ሙልጌታን አመሰግናለሁ። በመቀጠል ደግሞ ትውልድ ኢትዮጵያውያን ተመራቂዎችን ስላከበረው ዝግጅት እንነግራችኋለን። ከሰሞኑ ዩናይትድ ስቴትስ ውስጥ ከሚገኙ የተለያዩ የትምህርት ተቋማት የተመረቁ ትውልድ ኢትዮጵያውያንን ያከበረ ዝግጅት ተከናውኗል። በዚህ ዝግጅት ላይ ተመራቂዎች የተለያዩ መሰናክሎችን አልፈው በትምህርት ዓለም ላስመዘገቡት ውጤት የተመሰገኑ ሲሆን በቀሪ የሕይወት ዘመናቸው ሊተጉባቸው የሚገቡ የኑሮ ክህሎቶችን በተመለከተ ጥሪ ከተደረገላቸው የክብር እንግዶች ሐሳብና ምክር አግኝተዋል። ዝግጅቱን በወፍ በረር እናስቃኛችሁ። ለእኒህ ወጣቶች ቤተሰቦቻቸውና ደጋፊዎቻቸው ዛሬ ልዩ ቀን ነው። የዓመታት የትምህርት ዓለም ጉዞአቸው መልካም ፍሬ ማፍራቱን የሚያሳይ ቅጽበት ነውና ዛሬ በደስታ ይመለስ እንጂ የዓመታት ጉዞአቸው ግን ቀላል የሚባል አይደለም።
እንዴት እንደሚካፈል ትምህርት ቤት እንዴት የት ትምህርት ቤት እንደሚሄድ ምን ሜጀር እንደምመርጥ ላይክ ፈርስት ጀነሬሽን ስለሆንኩኝ ዩ ኖ ማንም መርዳት አይችልም ነበር ለኔ። So like and in bizu barase no figure out yarakut osu kaban neber gen atallef no meta izi darasin so zaveri mesken
zerfe bizu chanawchina hidetochin tekwaqumou lemreqa ibeku kefetenya utet yasmezegebu tulud etiopiyana lemakber betesenaddo liyu zigijit lay negenyalen yezi zigijit tensash meda coffee na kitchen etsenyo drijit no ye drijitu agar balabet ato sisay dimamu የልዩ ስነ ስርዓቱን አላማ እንዲያስረዳሉ።
ከማህበረሰቡ የወጣን ሁለት ግለሰቦች ነን። ይሄን ሬስቶራንት ባለቤት የሆነው ከዛ ማህበረሰብ ደግሞ የወጡ የወንድሞቻችን፣ የእህቶቻችን፣ የእናት አባቶቻችን የኛም ልጆች ባይሆኑ በዚህ አካባቢ የተመረቁ ልጆች አሉና እነኚህን ልጆች ማክበር፣ ማመስገን፣ ለነገውም ትውልድ ደግሞ አርአያ መሆናቸውን ማሳየት እንደ ማህበራዊ አገልግሎት ኃላፊነት ከመወጣት አንጻር ነው ይህንን ነገር ያዘጋጀ ነው። ምክንያታችንም ይሄ ነው። በጣም ብዙ እዚህ አካባቢ የተመረቁ ልጆች ስላሉ እነሱን እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ እህት ሆነን እኛም እንመርቅ። በዚህም ደግሞ እነኚህ ልጆች ነገ እንዲበረታቱ፣ እንዲነቃቁ፣ የወደፊት ደግሞ ጉዟቸውንም እንዲያሳኩ አለኝታችሁ ነን ለማለት ለማሳየት ነው።
በዚህ ልፍኝ ውስጥ ከታደሙት የዘንድሮ ተመራቂዎች መካከል አንዱ ዶክተር መሳይ ታምራት ነው። ከሃዋርድ ዩኒቨርሲቲ በዶክትሬት ኦፍ ፋርማሲ የተመረቀው ዶክተር መሳይ በትምህርት ክፍል ውስጥ ከፍተኛውን ውጤት ያስመዘገበ በሀገሬው አጠራር ቫሌዲክቶሪያን ነው። ለስኬት የበቃበትን መንገድ መልሶ ሲቃኝ፣
ኢትዮጵያ ስያለው አንደኛ ዓመት የሜዲካል ስኩል ተማሪ ነበረው። ከዛ በኋላ ነበር 2017 ዲቪ ደርሶኝ እዚህ መጣው ማለት ነው። ስፔሻሊዝ አካባቢ ዲኤምቪ አካባቢ ስትኖር ብዙ ሊያሰናክሉ የሚችሉ ነገሮች አሉ፣ ግን በነዛ ሳልታለል ጠንከር ብዬ ያው አንዳንድ ነገሮችን ሳክሪፋይ በማድረግ ነው ወደ ትምህርት የቀጠልኩት ማለት ነው። እና ምንም ጋፕ አልነበረም። ላይክ ይሄ በቀላሉ ኖርማል ስራ እየሰሩ ገንዘብ በማግኘት ምናምን ጊዜን አላጠፋውም ማለት ነው። እና እሱ ነበር ቻሌንጅ የነበረውም። እና እነዛ ላይክ የቤተሰብ ድጋፍም ኦፖርቹኒቲውም ላይክ ኢቭን በእንደዚህ ወረቀት ተሟልቶ ስትመጣ አንዳንዴ ብዙ ኦፖርቹኒቲዎች አሉ። መንግስትም ይረዳል ላይክ ትምህርቶችንም ኢቭን ሎንም ባውጣ ሰብ የሆነ ትማራለህ፣ ግን ኦፖርቹኒቲዎች አሉ እና እነሱ ናቸው የረዱኝ ይህንን ለማሳካት።
ዶክተር መሳይ እሱን ለመሰሉ ትውልድ ኢትዮጵያውያን ክብር የተዘጋጀው መሰናዶ የፈጠረበትን ስሜትም አካፍሉናል።
ከዚህ በፊት እንደዚህ አይነት ነገር ሲዘጋጅ አይቻል አቅም እና ሁላችንም በስፔሻሊ በኮሌጅ ደረጃ የተመረቁ ተማሪዎች አንደርግራድ ማስተርሳቸውም ወይም ዶክትሬቶቸውን የሰሩ ሰዎች በሙሉ አንድ ላይ ሲገናኙ አሪፍ ኮሚኒቲ ነው የሚፈጥረው። እኔ ስመጣ እዚያ ሀገር ማናገረው ሰው ወይም የሚረዳኝ ሰው ወይ ፓዙ የሚያሳየኝ ሰው አልነበረም። በትምህርት ደረጃ የት መማር እንዳለብኝ ምን ክላስ መውሰድ እንዳለብኝ ይሆናል። ግን እንደዚህ አይነት ኮኔክሽኖች ሲፈጠሩ በጣም የሚጠቅመው ነገር ለወደፊት ለሌሎች በጣም ጠቃሚ ነው የሚሆነው ማለት ነው። ምክንያቱም እዚህ ሀገር ወይ ጎበዝ ተማሪ ስለሆን ወይም ሰቅለ ስለተማርክ አይደለም ስራ የምታገኘው፣ በሙሉ በኔትወርክ ነው እና ኢትስ አ ጉድ ኦፖርቹኒቲ። በተለይ እታች ላሉትም ሆነ ኢቨን ለእኛ ለተመራቂዎቹ በጣም ጠቃሚ እና ደስ የሚል ኦፖርቹኒቲ ነው ማለት ነው።
ሳሮን የታገሱ ንጉሴ ከቨርጂኒያ ኮመንዌልዝ ዩኒቨርሲቲ በጤና ሳይንስ ዘርፍ የመጀመሪያ ዲግሪዋን ተቀብላለች። በዘጠኝ ዓመቷ ወደ ዩናይትድ ስቴትስ ከመጣች በኋላ በአክስቷና አጎቷ ድጋፍ ለዚህ ቀን መብቃቷን የምትናገረው ሳሮን ለዛሬ ቀን የበቃችበትን የትምህርት ዓለም ብልሃት ታጋራለች።
እኔን የረዳኝ ስኬጁል ሴት ማድረግ ነው። እኔ ቢዚ ሲሆን ለሌላ ዲስትራክሽን ወይም ቁጭ ማለት ታይሙን ዌስት ስለሚያደርግ ኤቭሪ ዴይ ከመንዴ እስከ እሁድ ስኬጁሌን አወጣለሁ። ጧጧት ያ ጊዜ ምን አንድ 30 ደቂቃ ኢቨን ምግብ የምበላበትም ስኬጁል አወጣና ስትሬት ሆኜ ወደዚህ ወደዛ እንዳልሄድ እንደሱ ነው። ሄል በጣም ብዙ ያደረገኝ እኔ ነው።
የሁለተኛ ዲግሪ ጉዞዋን ለመጀመር የተሰናዳችው ሳሮን የመጪ ዘመን ህልሟ ከዓለም አቀፍ የጤና መርሃ ግብሮች ጋር በተሳሰሩ ስራዎች ውስጥ መሰማራት ነው።
ወርልድ ሄልት ኦርጋናይዜሽን ውስጥ መግባት እፈልጋለሁ። እንደ ሀገሮች ላይክ ኢትዮጵያ፣ ተርድ ወርልድ ካንትሪስ የሚያስፈልጉት ሄልት ኦርጋናይዜሽን እዛ ውስጥ ነው መግባት የምፈልገው። ሶ አፍተር 3-4 ወር በኋላ ማስተሬን እጀምራለሁ።
በዚህ ትውልድ ኢትዮጵያውያን ተመራቂዎችን ለማበረታታት ባለመ ዝግጅት ላይ ተመራቂዎች ወደ ነባራዊው የስራ ዓለም ሲገቡ ሊያጤኗቸው ስለሚገቡ ጉዳዮችና ለተሻለ ስራ ሊያበቋቸው በሚችሉ ክህሎቶች ዙሪያ በፌርፋክስ አውራጃ የስራ ኃይል እድገት ክፍል ኃላፊ በሆኑት ዳንኤል መክብብ በኩል ማብራሪያ ተሰጥተዋል። እሳቸው ከተመራቂነት ስኬት ባሻገር የተማሪነት ዘመን አሁንም እንዳላበቃ ጠቆም አድርገዋል።
አብዛኛውን ተማርኩኝ አወቅኩኝ የምለው ነገር በክላስሩም ካገኘሁት በላይ በህይወት በስራ ቦታ በሶሻል ሴቲንግ ያገኘሁት ይበልጣል። ትምህርት አለቀ ብላችሁ ያላችሁ ሰዎች ካላችሁ ተስፋ ቁረጡ። ትምህርት አላለቀ። በልዩ ሁኔታ ትምህርት የምትጀምሩበት ጊዜ ነው። የእናንተ አቲቱድ እስካለ ድረስ የመማር አቲቱድ ካለ ከብዙ ኤክስፒሪየንሶች ውስጥ ትማራላችሁ። በስራ ቦታ ቻሌንጅ ብላችሁ የምታዩቸው ጥሩ የመማሪያ እድሎች ሊሆኑ ይችላሉ። ብዙ መስሎቻችሁን ፕሮፌሽናል መስላችሁን የምታዳብሩባቸው ብዙ ነገሮች ይኖራሉ። ፋውሪን ከሬጁ እያንዳንዱን ሞመንት የመማሪያና ፈርዘር ራሳችሁ የምታዳብሩበት አድርጋችሁ እንደዚህ ትፈልጋለ።
የስራ መስክ ስኬታቸውን ዋቢ በማድረግ ለዘንድሮ ተመራቂዎች የማነቃቂያ ንግግርና የህይወት ዓላማ ምክር የቸሩት ደግሞ በዩናይትድ ስቴትስ ብሔራዊ የህዋ ምርምር ተቋም ውስጥ የምህንድስና ተመራማሪ የሆኑት ዶክተር ብርሃኑ ቡልቻ ናቸው። በጨረቃ ላይ ውሃ ስለመኖሩ በሚደረገው ጥናት ውስጥ ከፍተኛ ሚና ያለው መሳሪያ በማበልጸጋቸው ክብር የተቻራቸው ዶክተር ብርሃኑ ተመራቂዎች ጥቃቅን እርምጃቸው የመጻኢ ህይወታቸው ወሳኝ እንደሆኑ እንዳይዘነጉ አስታውሰዋል።
You may ask, how did I achieve the success? The answer is taking every step meticulously.
እዚህ ስኬት ላይ እንዴት ደረሰ ብላችሁ ልትጠይቁ ትችላላችሁ። መልሱ ደግሞ እያንዳንዱን እርምጃ በጥንቃቄና በቁም ነገር በመፈጸም የሚል ነው። በእያንዳንዱ ቀንና ሳምንት በመከወናቸው ትንንሽ እርምጃዎች አማካኝነት እድገት ማሳየቴን አረጋግጣለሁ። ወደ ቀጣዩ ደረጃ እንድደርስ ጉልበት የሚሰጠኝን አዲስ እውቀት ያለማቋረጥ እቀስማለሁ። በመማር ሂደት ውስጥ ያለማቋረጥ ተሳታፊ ከሆናችሁና ዕለታዊ ጥረታችሁ ተዳምሮ በመጪ ዘመን ጉዟችሁ ላይ ተጽዕኖ እንደሚኖረው እምነት ካሳደራችሁ ለመጪው ዘመን የሥራ ጎዳና ፈተናዎች ዝግጁ ትሆናላችሁ። ለወደፊቱስ በምን መልኩ ልትታወሱ ትፈልጋላችሁ? በዚህ ዓለም ለመኖርና አሻራችሁን ለመተው ትፈልጋላችሁ? ይህንንም ለማሳካት ትንንሽ እርምጃዎችን መውሰድ አለባችሁ። መታወሻ ውርሳችሁ ዛሬ የምትወስዷቸው ትንንሽ እርምጃዎች ይጀምራል።
የዚህ ልዩ ዝግጅት አሰናጅ ሜዳ ኮፊ ኤንድ ኪችን ከንግድ ሥራው ባሻገር ማህበረሰብ አቀፍ እንቅስቃሴዎች ላይ መሳተፍ እንደሚቀጥል የነገሩን የድርጅቱ አጋር ባለቤት አቶ ዮሐንስ ጌታቸው በበኩላቸው መሰል ዝግጅቶች መለመድ እንዳለባቸው ካላቸው ፋይዳ አንጻር ያብራራሉ።
ጥቅሙ ዞሮ ዞሮ ያንተ ነው። ቢልድ ባረገ ቁጥር፣ ኮሚኒቲ ባደገ ቁጥር፣ አሴት የኮሚኒቲው እያደገ መጣ ቁጥር ያንተ ማሴት ያድጋል። አብረ ነው የምታድገው። ስለዚህ እሱን ነገር በምንድን ነው የምትሰራው? ያለህን ነገር የተወሰነው ሼር እያረክ ፕሽት እያረክ አብረ ስትሰጥ ካለህ ነገር ስታካፍል ነው። አስ ኢትዮጵያ ማለት ልጆች አሉ። ልጆቻችን እነሱን ነው የሚያዩት። ዛሬ የተመረቁትን በብዛት እነሱን የሚመስሉ ሰዎች ተመርቀው ሲያዩ ኦኬ፣ ቻሌንጅ አለው። ትምህርት ቤቶች ውስጥ ታውቀዋለህ፣ ሌላ ሀገር ሰው ስትሆን ከለር ለየት ሲል የሚመጡ ቻሌንጆች አሉ። እነዛን ቻሌንጆች ሁሉ ተቋቁመው እንዲያልፉ ከእነሱ በፊት የሄዱት ሰዎች ያስፈልጋሉ።
አቶ ዮሐንስ በስደት ባቀኑባት ዩናይትድ ስቴትስ ያዩትና የተማሩት የመረዳዳትና የመተጋገዝ መንፈስ በትውልድ ኢትዮጵያን ብለውም በትውልድ ሀገራቸው ኢትዮጵያ እንዲሰፍን እንደሚሹም ይገልጻሉ።
እኔ እዚህ ሀገር መጥቼ እዚህ መኖር ጀምሬ ራሴን ስራ መስራት ሲጀምር አርሊንግተን ካንትሪ ውስጥ ይህን ቤት ስከፍት ነጮቹ መጥቶ አግዘውኛል። ምክንያቱም ቢዝነስ ከፍታለሁ፣ ሰራለሁ እና ጠቅማለሁ ብለው ስላሰቡ ሰዎች እቀጥራለሁ ብለው ራን ያደርጋል ስላሉ እኔን ተቀብለውኝ እዚህ ኖሬያለሁ። እንደ ሀገሬ ፊት በነጻነት እሰራለሁ እና አይ ዊሽ ያ ሜንታሊቲ ሀገራችን ውስጥ ቢኖር፣ ሰው በብሔር በዘር በምናምን ሳይሆን ሰው በሰውነቱ መኖር የሚችልበትን ኢንቫይሮመንት ቢፈጠር፣ ሰውን እንደ ሰው ብቻ እንዲተያይ ቢደረግ፣ ሃይማኖት ደም ምናምን መቁጠር ትተው ሰው ሰው ነው በሚለው ብቻ መኖር ብችል። ምክንያቱም ህመማችን እሱ ነው፣ ሁሌ የምናስበው እሱ ነው። ስለዚህ እንደ ሰው መኖር ብንችል፣ ማንም ሰው ወንድማማች ነው የሚለውን ኮንሰፕት ቢሰጥ ጥሩ ነው ብላል።
በዚህ ዝግጅት ላይ ከጠቀስናቸው ግለሰቦች በተጨማሪ በተለያዩ ዘርፎች ውስጥ ተሳታፊ የሆኑ ትውልደ ኢትዮጵያውያንና ኢትዮጵያውያን ለተመራቂዎች የሚበጁ ሀሳቦችና ገጸ በረከቶችን አቅርበዋል። ያለፈው የትምህርት ዘመን መቋጫ፣ የመጪው የህይወት ዘመን መጀመሪያ የሆነው ይህ ልዩ ቀን በአብሮነትና በፌሽታም ተደምድሟል። ለአሜሪካ ድምፅ ሀብታሙ ስዩም አርሊንግተን ቨርጂኒያ። አድማጮቻችንና ተመልካቾቻችን እንግዲህ ለምሽቱ የያዝናቸው ዝግጅቶች እየተጠናቀቁ ነው። ከዚያ በፊት ግን አንድ አጭር መልእክት እንመልከት።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ ጋር ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችን እንዲሁም ተመልካቾቻችን፣ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩ። በቅንብሩ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን መልካም የሳምንት ማገባደጅ የሆነላችሁ መልካም ምሽት ይሁንላችሁ።
¶¶